በምስራቅ አውሮፓዊቷ ሀገር አዘርባጃን ዋና ከተማ ባኩ ውስጥ እየተካሄደ ለሁለት ሳምንታት የቆየው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ዛሬ ይጠናቀቃል ተብሎ ይጠበቃል። ሆኖም የጉባኤው ዋና አጀንዳ የሆነውና ለታዳጊ ሀገራት እንዲደረግ በሚጠበቀው የገንዘብ ድጋፍ ዙሪያ እስካሁን ስምምነት ላይ አለመደረሱ ውጥረት ፈጥሯል። ጎን ለጎን ደግሞ እንደ ኢትዮጵያ ያሉ በአየር ንብረት ለውጥ ምክንያት ለሚደርሱ ተጽዕኖች በከፍተኛ ሁኔታ ተጋላጭ የሆኑ ሀገራት ከጉዳት ለማገገምና ከለውጡ ጋር ለመላመድ የገንዘብ ድጋፍ ይፈልጋሉ። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ሳምንታዊው የጋቢና መሰናዷችን ጀምሯል። በምሽቱ ዝግጅታችን በአየር ንብረት ለውጥ ምክንያት ኢትዮጵያ ውስጥ ስለሚታዩ ችግሮችና ዓለም አቀፉ ጉባኤ እንዲያመጡ ስለሚጠበቀው የመፍትሄ ሐሳቦች ዙሪያ የሚያጠነጥኑ መሰናዶችን አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ በቅንብሩ አብራን ታመሻለች። በአዘርባጃን ዋና ከተማ ባኩ እየተካሄደ ባለው 29ኛው ዓለም አቀፍ የአየር ንብረት ጉባኤ የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥ እያስከተለ ያለውን ጉዳት መቋቋም የሚያስችላቸውን ድጋፍ እንዲሰጡ የሚደረገው ግፊት እንደቀጠለ ነው። ለመሆኑ ግን ይህ እንደ ኢትዮጵያ ያሉ ሀገራት በአየር ንብረት ለውጥ ክፉኛ እየተጎዱ ያሉ ሀገራት እንዲሰጣቸው የሚጠበቀው የገንዘብ ድጋፍ ምን ያክል ተጠቃሚ ይሆናሉ ስንል አርሶ አደሮችን፣ አርብቶ አደሮችንና የአየር ንብረት ባለሙያዎችን አነጋግረናል። ተከታዩ ነው። በደቡብ ኢትዮጵያ ጎፋ ዞን ሐምሌ ወር ላይ የጣለው ከባድ ዝናብ አስከተለው ተከታታይ የመሬት መንሸራተት አደጋ ህይወታቸውን ማጣታቸው ከተረጋገጠው 243 ሰዎች መካከል የአቶ ሰለሞን ሶማም ታላቅ እህትና 13 የቤተሰባቸው አባላት ይገኙበታል።
ዝናቡ ኦቨር ከመሆኑ የተነሳ መሬት መንሸራተት ነው የተከሰተው። ናዳ ከዚህ በፊት ተከስቶም አይታወቅም። እንግዲህ በዋናነት የዚያን ዕለት ነው የተከሰተው እና ችግሩም እዚያን ዕለት ነው የተፈጠረው እና እጅግ በጣም አስደንጋጭ ነበር። ከዚህ በፊት አልነበረ። የአየር ንብረት ለውጥ ነው ዋናው መንስኤ ይሆናል ተብሎ ነው የሚገመተው። ይታወቃል፣ ሞር ደንም እዚያ አካባቢ ስላልነበረ ብዙም አሁን በእንጨት ተከላ ምናምን የእጽዋት ተከላም የሚመለስም አይደለም። እንግዲህ ነገሩ በጣም አስደንጋጭ ስለሆነ እንደዚያ ነው እና የተረዳ ነው።
በአደጋው ምክንያት አሁንም ድንጋጤና ሐዘን ላይ መሆናቸውን የሚገልጹት አቶ ሰለሞን አርሶ አደር ናቸው። ከአባታቸው በወረሱት ማሳ ባቄላ፣ በቆሎና ጤፍም ያመርቱ ነበር። አሁን ግን ተፈናቃይ ናቸው። በእድሜያቸው አይተውት የማያውቁት አስደንጋጭ አደጋ የደረሰው በደን ምንጣሪና መሬት ያለ ረፍት በተደጋጋሚ በመታረሱ ምክንያት የአየር ንብረት ለውጥ በመከሰቱ ነው ብለውም ያምናሉ። በኦሮሚያ ክልል ቦረና ዞንም እንዲሁ ለአምስት ተከታታይ ወቅቶች ዝናብ ባለመዝነቡ በተከሰተው ድርቅ ባለፈው ዓመት በሚሊዮን የሚቆጠሩ ሰዎች ለረሃብ ሲጋለጡ የሕዝቡ ዋና መተዳደሪያ የሆኑ ከብቶች በብዛት አልቀዋል። ሚሊዮኖችም ከመኖሪያቸው ተፈናቅለዋል። በዞኑ በሚገኘው ያቤሎ ከተማ ውስጥ በመምህርነት የሚያገለግሉት አቶ ሊበን ጎዳና የደረሰውን ጉዳት ያስረዳሉ።
ቦረና ውስጥ ድርቅ ያልተለመደ ነገር አይደለም። ድሮ ያው 6-7 ዓመት ቆይቶ ነበር የሚከሰተው። አሁን ግን በቅርብ ጊዜ በእኛ እድሜ ታሪክ ውስጥ በጣም እየቀረበ መደጋገሙ በጣም እየቀረበ ነበር የመጣው እና ያለፈው ድርቅ ህብረተሰቡን በጣም ጎድቶታል። ያው እኛ አካባቢ ህዝቡ የሚተዳደረው ዋናው በከብት እርባታ፣ በእንስሳት እርባታ ነው። ከብት፣ ፍየል ነው ያለው። ያው ህብረተሰቡ ብዙ እንስሳቶችን ነበረ ድርቁ ወስዶት የሄደው። ከዛ በኋላ ግን የተከሰተው ዝናብ የመጣው ዝናብ በጣም ትልቅ ጎርፍ አደጋ ነበረ ያስከተለው እና ያ ጎርፉ ብዙ ህይወትን ነበረ ብዙ ንብረትን ነበረ ያወደመው ነው።
አቶ ሊበን በተደጋጋሚ ለድርቅና ሌሎች የተፈጥሮ አደጋዎች ተጋላጭ ሆነውን የቦረና ማህበረሰብ ችግር በዘላቂነት ለመፍታት የማህበረሰቡን ያናኗር ዘይቤ ከመቀየር አንስቶ በርካታ ድጋፍ ሊደረግለት እንደሚገባ ያምናሉ።
ለድርቁ ራሱን አዘጋጅቶ ከዛም ባሻገር ግን ድርቆቹ እንዳይከሰቱ ግንዛቤ ካኖ ደኖች እንዳይጨፈጨፉ ደኖች አሁን በጣም ተመንጥሮ ለከሰል ለእንጨት ያሉት ደኖች ራሱ በቦሮኖስ በጣም ጥቂት ናቸው። አሪሮ ያሉ እዚህ ያሉ አካባቢ አሁን ከዚህ ሞያሌ ሲቴጂ መንገድ ላይ ማአት ከሰል ታያለሽ፣ ማአት እንጨት ታያለሽ። የህብረተሰቡ ህዝብ ብዙ መተዳደሪያው አርጎ ነው። ይሄን አርጎ ነው እንግዲህ እየሰራ ያለው።
እንደ ኢትዮጵያ ያሉ ታዳጊ ሀገራት ግን ባየር ንብረት ለውጥ ምክንያት የሚደርስባቸውን ጉዳት ለመቋቋም የሚያስችል መሰረተ ልማት እንደሌላቸው የተባበሩት መንግስታት ድርጅት ያመለክታል። የገንዘብ ድጋፍ ከተገኘ ግን የሚሊዮኖችን ህይወት ለማዳንና የቅድመ ማስጠንቀቂያ ስርዓቶችን ለመዘርጋት እንደሚቻልም ይገልጻል። በአዘርባጃን ዋና ከተማ ባኩ እየተካሄደ ያለው 29ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ቁልፍና አንገብጋቢ ጉዳይም ይሄ ነው። በአየር ንብረት ለውጥ ምክንያት ከፍተኛ ጉዳትን እያስተናገዱ ባሉ እንደ ኢትዮጵያ ያሉ ታዳጊ ሀገራት እየደረሰ ያለውን ጉዳት ለመቀነስ እንዲያስችል ቃል የተገባው የገንዘብ ድጋፍ እንዲጨምርና ተግባራዊ እንዲሆን ማድረግ። ቢንያም ያቆብ ዓለም አቀፉ የአካባቢና ልማት ተቋም ከፍተኛ ጥናት አጥኚ ሲሆኑ በጉባኤው ላይ ታዳጊ ሀገራትን ወክለው ይደራደራሉ።
ከቁጥሩ በተጨማሪ አብረው ተያይዘው የሚመጡ ችግሮችን እንዴት መፍታት እንችላለን ነው። ለምሳሌ ማን ነው ይሄንን ሊያዋጣ የሚገባው? በፊተኛው ስምምነት ግልጽ ያልተደረጉ ነገሮች ይሄ የማን ኃላፊነት ነው? እነማን ናቸው መምጣት ያለባቸው? ከመንግስት ካዝናቸው ነው የሚያመጡት ወይስ እሱን ተጠቅመው ሌላ በዛ ያለ ገንዘብ እንዲያሰባስቡ ነው ኃላፊነታቸው? ከዛ ደግሞ የግሉ ዘርፍ ምንድን ነው የሚሰራው? የግሉ ዘርፍ ማዋጣት አለበት ወይ? ሌላ አማራጮች አሉ የሚለው ነገር ነውና እነዚህን በሚመለከት እንግዲህ አዲሱ ቁጥር ወደ 1.3 ትሪሊየን መድረስ አለበት። ከዛም ውስጥ ትልቁ ድርሻ የመንግስት ከካዝናው አውጥቶ የሚሰጥ መሆን አለበት። ይሄም ደግሞ በአመት መቀመጥ አለበት ነው እየተባለ ያለው።
የበለጸጉ ሀገራት የታሰበውን የገንዘብ ድጋፍ ለመስጠት ስምምነት ላይ ቢደርሱ ታዳጊ ሀገራት ገንዘቡን ለማግኘት እንደ ዓለም ባንክ ወይም የአየር ንብረት ፈንድ ያሉ ተቋማት ማመልከቻዎችን ማቅረብ ይጠበቅባቸዋል። ከዚህ በፊት በታየው ልምድ ግን ብዙዎቹ ታዳጊ ሀገራት ይህን ገንዘብ ለማግኘት የሚያስችሉ ፕሮጀክቶችን በሚፈለገው መስፈርትና ጊዜ ለማቅረብ እንደሚቸገሩ ባለሙያዎች ይገልጻሉ። ዶክተር ይተብቱ ሞገስ የደን ስነ ምህዳር ባለሙያ ናቸው።
እኛ ጋር ፎቶ፣ ቁጥር፣ ዳታ፣ በደም ጥናት፣ በዶክመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲተጎድቻለሁ ይባል በዜና ላይ ሲኔ ላይ ስለታየው ቢዮይ ስለተሰማ ካሳል ጠይቅበት አንችልም። እና ዝግጁ መሆን አለበት። ሬዲነስ ይፈልጋል። ይሄ ራሱ ዳ እየሆነ ያለውን ነገር ሁሉ በጎርፊውን፣ በድርቅውን፣ በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ በአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጣሚ በተዘዋዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከሌለ ምንም የምናገኘው ነገር የለም። ድሮ እነ ቻይና፣ እነ ግብጽ፣ እነ የተለያዩ ሀገሮች ሲዲኤም ሲጠቀሙ ኢትዮጵያ አልተጠቀመችው ነበራል።
የታዳጊ ሀገራት አቅም ውስንነት በአዘርባጃን ከተነሱ የድርድር አጀንዳዎች መካከል አንዱ መሆኑን አቶ ቢንያም ያመለክታሉ።
ሀገራቶች ባለሙያቻቸው ስፔሻሊ ከታዳጊ ሀገራቶች የሚመጡ ባለሙያቻቸው ጥቂት ናቸው። ለትንሽ ማመልከቻ በጣም ብዙ ሰነድና ዳታ የሚፈልግ ነው እና ይህንን ማሟላት በጣም ከባድ ነው። ስለዚህ አንደኛ ያለው ገንዘብ ግልጽ ይሁን፣ ማመልከቻዎቹ እንዲቀሉ፣ ከተለያዩ ፈንዶች የሚደረጉ ማመልከቻዎች ወጥነት እንዲኖራቸው፣ የሚጠየቁ ጥያቄዎች ወጥነት እንዲኖራቸው የቀለለ ስርዓት ሊዘጋጅ ይገባል ነው እየተባለ ያለው። በተጨማሪ ደግሞ ለታዳጊ ሀገራቶች ድጋፍ እንደ አቅም ግንባታም ሊሆን ይችላል፣ ቴክኖሎጂም ሊሆን ይችላል፣ የመጻፍ አቅምን እና እንደዛ አይነት ፕሮፖዛልን የማዘጋጀት አቅምን ማጎልበት ይገባል የሚል በተለያዩ አጀንዳዎች ላይ እየተነሱ ነው።
ታዳጊ ሀገራት ካሉባቸው የውስጥ ችግሮች በተጨማሪ የበለጸጉ ሀገራት ገንዘቡን የሚለቁበት መንገድ ውስብስብ መሆንም ሌላው ፈተና ነው። በመሆኑም ዶክተር ይተብቱ ኢትዮጵያ ይህን ውስብስብ አሰራር ተረድተው መረጃዎችን በፍጥነት ማጠናከር የሚችሉ ተቋማት እንድትገነባ ይመክራሉ።
ተቋማት በጣም መጠናከር አለባቸው። እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ይጠራ ይችላል፣ ግን እስኖት ሚኒስት መስሪያ ቤት አይደለም አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት አሁን ኮሪያ ኢቭን አሁን በጣም ለዱባይ እያንዳንዳቸው ነገሮች ተ የምና የቴክኖሎጂ እና ኢኖቬሽን ሴንተር የሪፎረስቴሽን ናሽናል ሪፎረስቴሽን ምናምን ሴንተር እያሉ ትንሽ አቋም አላቸው። ነገር ግን ሃይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የታንዛዛ ይሄ ሚኒስትር አርገሹ ተንበርክኮ የዛሬ 5 አመት በርስ በሰጭም ናጋለ ዛሬ ከሆነ መልስ ይፈልገውና እንዲህ አይነት ልምዶችን ከሌሎች ሀገሮች እየወሰደ ሪስፖንሲቭ መሆን መቻል አለብን።
በዘንድሮ ጉባኤ የበለጸጉ ሀገራት እንዲሰጡ የሚጠበቀው የገንዘብ ድጋፍ ዙሪያ ስምምነት ላይ መድረስ ከተቻለ ኢትዮጵያን ጨምሮ ሌሎች ታዳጊ ሀገራት በገንዘቡ መጠቀም የሚያስችል ብቃት ማሳየት ይጠበቅባቸዋል። እስከዛው ለአየር ንብረት መዛባት እንብዛም አስተዋጽኦ የሌላቸው የኢትዮጵያ አርሶ አደሮችና አርብቶ አደሮች በተደጋጋሚ ከመጠቃቸው የድርቅና የጎርፍ አደጋ ለመላቀቅ በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከዚሁ ከአየር ንብረት ለውጥ ጋር በተያያዘ በኢትዮጵያ የአካባቢ ጥበቃ ስራዎች ላይ ተጽዕኖ እያደረጉ ከሚገኙ
በችግኝ ማፍላትና አረንጓዴ
በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በአካባቢ ጥበቃ ስራዎች ላይ ተጽዕኖ መፍጠራቸውንም በዚሁ ስራ የተሰማሩ ባለሙያዎች ይገልጻሉ። በአዲስ አበባ ዙሪያ በአካባቢ ጥበቃ ስራ የተሰማራው ሀብታሙ አዳነ በጸጥታ ችግሩ ምክንያት እንደ ልብ ተዘዋውሮ መስራት ባለመቻሉ ስራውን እስከማቆም የደረሰ መሆኑን ይናገራል። በአርባ ምንጭ ዩኒቨርሲቲ በተፈጥሮ ሳይንስ ኮሌጅ መምህር የሆኑት ዶክተር አዲሱ ፈቃዱ በበኩላቸው ግጭትና የአካባቢ ጥበቃ ስራዎች አብረው እንደማይሄዱ ገልጸው በኢትዮጵያ ያሉ ግጭቶችም በብዝሃ ህይወት ሀብቷና ለቱሪስቶች በማስጎብኘት ገቢ በመታገኝባቸው የነበሩ ፓርኮችና የዱር እንስሳት ላይ ከፍተኛ ጉዳት የሚያስከትሉ መሆናቸውን ይናገራሉ። አስማማው ነው በዚህ ዙሪያ ተከታዩን ዘገባ አዘጋጅቷል።
በአዲስ አበባ ዙሪያ በችግኝ ማፍላትና አረንጓዴ መናፈሻ ስራዎች ላይ የሚሰራው ሀብታሙ አዳነ በዚህ አካባቢ ጥበቃ ስራ ላይ ለ25 ዓመታት መቆየቱን ይናገራል።
አካባቢ ጥበቃ የምሰራው ስራ አንደኛ ችግኞች ማፍላት ነው። አገበቀ ዛፎችን፣ የፍራፍሬ ዛፎችን እንደገና ደግሞ የማስዋቢያ አበቦችን፣ ዛፎችን እንሰራለን። በተጨማሪ ማዳበሪያዎችን ከተፈጥሮ በስባሽ ከተለያዩ እንስሳት ተጠዋጽኦ ኮምፖስት ሰለፈ ምርት ተቀራር ብዝባሽ እንዳለ በሙሉ ኮምፖስት እናደርጋለን።
እነዚህን ስራዎች ለመስራትም ሰላም አስፈልጊ ነው የሚለው ሀብታሙ አሁን በተለያዩ የሀገሪቱ አካባቢዎች ያሉ የጸጥታ ችግሮች ተንቀሳቅሶ ለመስራት የማይመች መሆኑ በስራው ላይ ተጽዕኖ ስለመፍጠሩ ይናገራል። በእርግጥ እሱ ተጽዕኖን ተቋቁሞ ስራውን እስካሁን የቀጠለ ቢሆንም በጸጥታ ችግሩ ምክንያት ተንቀሳቅሰው መስራት ባለመቻላቸው ስራቸውን እስከማቆም የደረሱ እንደርሱ ሁሉ በአካባቢ ጥበቃ ላይ ይሰሩ የነበሩ ሰዎች ስለመኖራቸው ሀብታሙ ይናገራል።
ሰላም ከሌለ ነገሮች ይስተጓጓሉ። አሁን እንደምልህ ነገሮች አስቸጋሪ ቢሆንም እኛ ይቻሉን ያህል ያሸነፍን ያለ ነው። ግን ዞሮ ለእኛ እንደኛ አይነት ባለሙያዎች አንዳንዶቹ ስራ ቆሞ ያሉ አሉ። ጫና ያለባቸው አሉ። መሳሳት ያቻሉ፣ መንቀሳቀስ ያቻሉ አሉ። መኪና ካልተንቀሳቀሰ አካባቢ ሰላም ከሌለ ማናችን ሜዳ አንችልም። ሪስክ ነው። ምክንያቱም በጣም ብዙ ነገር እናጣለን። ስለዚህ ሰላም ትልቁ ነገር፣ ውዱ ነገር ሰላም ነው በሀገራችን ላይ በዓለም ላይ። ስለዚህ ሰላም ቢኖር በጣም የተሻለ ደስተኛዎች ነው እኛ የተሻለ ስታለ። አሁን ያለው ነገር ይቀንሳል እንጂ መሳሳትን አላቆምንም። ግን ጫና አለው፣ በጣም ጫና አለው።
በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2023 ብቻ ከ170 በላይ በትጥቅ የታገዙ ግጭቶች መከሰታቸውን መመዝገቡን የሚገልጸው የተባበሩት መንግስታት ድርጅት እነዚህ ግጭቶች በሰብአዊነት ላይ ያደረሱት ጉዳት የከፋ ቢሆንም በአካባቢ ጥበቃ ላይም ያደረሱት ተጽዕኖ ከፍተኛ ነው ይላል። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ መምህሩ ዶክተር አዲሱ ፈቃዱ የአካባቢ ጥበቃ ስራና ግጭት የሚቃረኑ ነገሮች ናቸው ይላሉ። በኢትዮጵያ በተለያዩ አካባቢዎች ያሉ ግጭቶችም በአካባቢ ጥበቃ ስራዎች ላይ የሚኖራቸውን ተጽዕኖ እንደሚከተሉ ያብራራሉ።
ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደም ምንጣሮች ይካሄዳሉ። ያው ለሚሊተሪ ኦፕሬሽን ሲባል ይሄም ያው ሀገራችን ከተያዘችው ከተለያዩ ግሪን ሌጋሲ እና ሌሎች ተያያዥ ዓለም አቀፍና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ህይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት ደኖች ሲመነጠሩ ሀገር በቀል የሆኑ ሰብሎችንም እንስሳዎችንም በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። ሌላ ደግሞ የአፈር ዲግሬድ መሆን በተለይ የአፈር ግጭት የሚካሄድባቸው አካባቢዎች የእርሻ መሬቶች በብዙ ቦታ አሉ። እነዚህ የእርሻ መሬቶች ደግሞ የተለያየ አይነት መሳሪያዎች ከፍተኛ መሳሪያ ከፍተኛ ጉዳት ሊያደርሱ የሚችሉ መሳሪያዎች እነዛ መሬት ላይ በሚሆኑበት ሰዓት ላይ ያው መሬቱ ለምነቱን ከማጣትም ባለፈ የተለያየ አይነት ጉዳት ይደርስባቸዋል።
ዶክተር አዲሱ ኢትዮጵያ ባለም አቀፍ ደረጃ የምታወቅባቸው ፓርኮችና በውስጣቸው ያዟቸው የዱር እንስሳትም በግጭት ወቅት በቂ ጥበቃ ስለማይደረግላቸውና ለጎብኚዎቹ ምቹ ስለማይሆኑ ሀገሪቱን ለከፍተኛ ጉዳት ይዳርጋታል ይላሉ።
ሀገራችን ብዙ ዓመታትን የጠበቀቻቸውና ጥቅም የምታገኝባቸው የነበሩ በተለይ ፓርኮች በቀላሉ አክሰሰብል አይሆኑ፣ ውስጣቸውም ያሉ ሀብቶች በተለይ የተፈጥሮ ሀብቶችንም በዘላቂነት መጠቀም እንዳይቻልና ለቱሪስቶችም አክሰሰብል የማይሆኑባቸው ሁኔታዎችም እስከ መፈጠር ይደርሳል ማለት ነው። ስለዚህ እንደ ሀገር ያው በተቻለ መጠን ሀገር በቀል ግጭቶችን ምን ያው እዚህ ጋር የሚሰሩ ባለሙያዎችም ብዙ ግጭት ላይ የሚሰሩ ባለሙያዎች ሊናገሩ ይችላሉ። ነገር ግን ከአካባቢ ጥበቃ አንጻር ስናየው የግጭት መኖር አንድ አካባቢ ላይ ኮንፍሊክት መኖር አካባቢ ጥበቃ ላይ ከፍተኛ ጉዳት ያደርሳል። ይህም ጥሩ እኛ ስንጠብቃቸው የነበሩ ነገሮችን እንደ ቀላሉ ልናጣቸው ይኖራል እና ግጭቶችን ማስቆም ይቻልበት ሁኔታዎች ላይ ቢደረግ አካባቢ ላይ ከዚህ ቀደም የሰራናቸው ስራዎችም አሁንም እየሰራናቸው ላሉ ስራዎችንም ትልቅ አጋዥ ይሆናል ማለት ነው። ስለዚህ የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ የሆነ ቱሪስት ገቢ የምናገኝባቸው እና ሀገር በቀል እንስሳቶችን በተለይ ኢንደሚክ ብለን የምንጠብቃቸው እንስሳቶችና እጽዋቶችን በቀላሉ የምናጣበት እድል በጣም ሰፊ ነው የሚሆነው እና ለዚህም ልዩ ትኩረት ቢሰጠው እላለሁ።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 2001 ጀምሮ በጦርነትና በትጥቅ ግጭቶች ውስጥ የአካባቢ ብዝበዛን መከላከል በሚል በኢትዮጵያ አቆጣጠር ጥቅምት 27 ወይም በፈረንጆቹ ዳር 6 ዓለም አቀፍ ቀን ሆኖ ታስቦ እንዲውል ያደርጋል። ነገር ግን አሁንም ቢሆን የሚከሰቱ ግጭቶችም ሆኑ በአካባቢ ጥበቃ ላይ የሚደርሱ ጉዳቶች እየተበራከቱ ስለመምጣታቸውም በሚያወጣቸው ሪፖርቶች ላይ አመላክቷል። በሚወደው የአካባቢ ጥበቃ ስራዎች በሚያገኘው ገቢ የሚተዳደረው ሀብታም ዋዳንም ስራዎቹን በተሻለ ለማከናወን ሰላም ትልቅ ዋጋ እንዳለው ጠቅሶ በኢትዮጵያ እውን ይሆን ዘንድ መንግስትን ጨምሮ ሁሉም የሚጠበቅበትን ኃላፊነት እንዲወጣ ይጠይቃል።
ነገሮች ሁሉ ቀና ይሆናሉ። ስለዚህ ያ ሰላም ቢመጣ ደስ ይላል። ምክንያቱም ከአቅጣጫ ሰው ከምን ነገር ሳይሆን ሰላም አስፈላጊ ስለሆነ ነው።
እንደተባበሩት መንግስታት ድርጅት መረጃ ባለፈው ዓመት በዓለም ዙሪያ በተከሰቱ ግጭቶች ብቻ 120 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል፣ በርካቶችም ለሞት ተዳርገዋል። ግጭቶች ከሚያደርሱት ሰብአዊ ጉዳት ባለፈ ለቀጣዩ ትውልድም ፈተና የሆነውን የአየር ንብረት ሁኔታ የሚያባብሱ ተጽዕኖዎችንም አስከትለዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
እየተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። በተለይ በወጣቶች ዙሪያ የሚያተኩረውን ሳምንታዊ ጋቢና ዝግጅታችን ላይ አስተያየት ካላችሁ ወይም ቢካተቱ የምትሏቸውን የተለያዩ ዝግጅቶች ጥቆማ ለመስጠት ለምትፈልጉ በምን ታገኙናላችሁ ለሚለው ተከታዩ ማስታወቂያ ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ተመልሰናል። ዛሬ በአየር ንብረት ለውጥ ጋር ተያይዞ በኢትዮጵያ ስለሚታዩ የተለያዩ ችግሮች እንዲሁም ዓለም አቀፉ የአየር ንብረት ለውጥ ጉባኤ እንዲያመጣ በሚጠበቀው የመፍትሄ ሐሳብ ዙሪያ ነው እየተነጋገርን ያለ ነው። ላለፉት ጥቂት ዓመታት የተካሄዱ ዓለም አቀፍ የአየር ንብረት ጉባኤዎች በዋናነት በገንዘብ ድጋፍ ላይ ያተኮሩ ናቸው። በተለይ ደግሞ በዘንድሮ 29ኛው ጉባኤ ዙሪያ እየተደረጉ ባሉ ድርድሮች አፍሪካ የአየር ንብረት ለውጥ ለሚያስከትላቸው ችግሮች ለመቋቋም 1.3 ትሪሊዮን ዶላር እንደሚያስፈልጋት ገልጻ እየተሟገተች ነው። የበለጸጉ ሀገራት ይህን ገንዘብ ለመክፈል ይስማማሉ? ታዳጊ ሀገራትስ በራሳቸው ምን ማድረግ ይጠበቅባቸዋል? ስል ኢትዮጵያን ወክለው በጉባኤው ላይ ተደራዳሪ ከሆኑት የአየር ንብረት ለውጥ ባለሙያ ጋር ቆይታ አድርጌያለሁ። ራሳቸውን በማስተዋወቅ ይጀምራሉ።
እሺ፣ አመሰግናለሁ። ያሬድ አበራ እባላለሁ። በወርልድ ሪሶርስ ኢንስቲትዩት ውስጥ የክላይሜት ዲፕሎማሲ አሶሺየት ሆኜ እየሰራሁ እገኛለሁ። ከዛ በተጨማሪ ደግሞ የኮፓንስተኝ የተደራዳሪ ቡድን ውስጥ ከኢትዮጵያን ተደራዳሪ ቡድን ጋር አብሬ እየሰራሁ እገኛለሁ።
በጣም አመሰግናለሁ። እንግዲህ በዋናነት የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረው ይሄ 29ኛው የአየር ንብረት ጉባኤ በነገው ዕለት ይጠናቀቃል። በተለይ የበለጸጉ ሀገራት የሚሰጡት የገንዘብ ድጋፍ መጠን ከፍ እንዲልም ከፍተኛ ድርድር ሲካሄድ ቆይቷልና በዚህ በአዘርባጃን ሲካሄድ በቆየው ጉባኤ ላይ ምን አይነት ስምምነት ነው የሚጠበቀው?
ያው እንግዲህ ኦልሞስት ወደ ማገባደጃ ወይም 11ኛው ሰዓት ላይ ደርሰናል። በዋነኝነት የዚህኛው ኮፕ መነጋገሪያ ሐሳብ የክላይሜት ፋይናንስ ጉዳይ ነው። ሶ ያደጉት ሀገራት ለታዳጊ ሀገራት የገንዘብ ድጋፍ ማድረግ አለባቸው የሚል ትልቅ እና ስምምነት ላይ ሊደረስ የሚችል ጎል እያስቀመጡ ነው። ያ ጎል ያው በተርም በዚህ በምንጠቀመው ተርም ያው ኒው ኮሌክቲቭ ኳንቲፋይንግ ጎል ይሉታል። ያ ማለት ያው አዲስ እና ኮሌክቲቭ ተደርጎ ከዚህ በፊት ካልነበረው በተጨማሪ ሁሉም የሚስማማበት ጎል ለማስቀመጥ ጥረት እየተደረገ ነው ያለው። ድርድሮቹ አብዛኞቹ ድርድሮች እዛ ላይ ፎከስ ያደረጉ ናቸው። ከዛ በተጨማሪ ደግሞ ኦፍ ኮርስ ተያያዥ የሆኑ ጉዳዮች አሉ። ከአየር ንብረት ማጣጣም ከሚቲጌሽን የአየር ሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ከማያያዝ ጋር ተያያዥ የሆኑ የድርድር ሀሳቦች እየሄዱ ነው። በዋነኝነት ግን የአየር ንብረት ለውጥ የፋይናንስ ጉዳይ ትኩረት ተሰጥቶ እየተነጋገርንበት ነው።
እንግዲህ ከዚህ ከገንዘቡ ጋር በተያያዘ የበለጸጉ ሀገራት ስብስብ የሆነው የቡድን 20 ስብሰባ በብራዚል ላይ ተካሂዷል እና እዛ ላይ የተወሰነ ውጤት ይንጸባረቃል የሚል ግምት ነበር። ለዚህ ጉባኤ ግብአት የሚሆን ውሳኔ አድርገዋል?
ምናልባት ባለፈው ሳምንት ከነበረው ለውጥ የተሻለ ለውጥ ያለው በዚህኛው ሳምንት በተለይ ደግሞ የቡድን 20 አባል ሀገራት ያ ማለት ደግሞ 85% የሚሆነውን የዓለም ኢኮኖሚ የያዙ ሀገራት ናቸው እና እነሱ ባደረጉት ስብሰባ ላይ ትልቅ ክላይሜት ላይ ትኩረት ተሰጥቶ ያስቀመጡት አቅጣጫዎች አሉ። የአቅጣጫ የፓሪስ አግሪመንት ላይ ትኩረት ሰጥተው ስለመስራት እና የፓሪስ ስምምነትን ከማጽናት አንጻር ትልቅ ትኩረት ሰጥተው ኢንዶርስ አድርገዋል። ከዛ በተጨማሪ ደግሞ ተጨማሪ ፋይናንስ እንደሚያስፈልግ እነሱም ኢንዶርስ አድርገዋል። በተለይ ይሄ ደግሞ ተጨማሪ ፋይናንስ እንደሚያስፈልጉን ትኩረት ሰጥተው የተናገሩበት ዋነኛው ምክንያት ያው እዚህ ኮፓዝ ላይ እየተደረገ ባለው ስብሰባ ላይ ለዛ ግብዓት እንዲሆን ነው ማለት ነው። ሶ ያ ትልቅ ተስፋ ሰጥቷል። ትንሽ በዚህኛው ሳምንት ደግሞ በተለይ ከባለፈው ሳምንት በተጨማሪ በሚኒስትሪያል ሌቭል ስለሆነ ያሉ የኔጎሽየሽን ሂደቶች ለሚኒስትሮቹ ትንሽ ትልቅ ግብዓት ሰጥቷል። በተለይ ባለፈው ሳምንት ብዙ ድርድሮቹ እየተንቀሳቀሱ አልነበረም ወይም ደግሞ ስምምነት ላይ የመደረስ ነገር አልነበረም። ጀስት ይህን ኢንተርቪው ከማድረጌ በፊት ያው በድርድር ሂደት ውስጥ የሚወጡ ኦፕሽኖች ወይም ደግሞ የስምምነት ቴክስቶች አሉ አማራጮች አሉ። ሶ አትሊስት ሁለት አማራጮች ቀርበው በዛ ላይ ውይይት እየተደረገ ነበር ማለት ነው። ሶ እነዛን አማራጮች ስንመለከታቸው ኦፍ ኮርስ ከባለፈው ሳምንት አገራቶችን ያቀራርባል ማለት አንችልም። አሁን ባለው ደረጃ ግን ምንድነው አትሊስት አማራጮቹ መቅረባቸው የትኛው ላይ ሊደርሱ ይችላል የሚለውን ግምት ለመስጠት ትንሽ የመነሻ ሐሳብ ነገር ሆኖናል። ግን ከዚህ በኋላ አይ ቲንክ የተለያዩ የአማራጭ ሐሳቦች ይቀርባሉ። ያው አብዛኛው ጊዜ የዚህ የድርድር ባህሪ ደግሞ አብዛኛው ነገሮች መጨረሻ ላይ ነው ሰጥቶ መቀበሉ የሚኖረው ማለት ነው።
እንግዲህ ኢትዮጵያን ጨምሮ አፍሪካን እንደ ሀገር አጠቃሎ ብዙዎቹ ታዳጊ ሀገራት እየጠየቁ ያሉት 1.3 ትሪሊየን የሚደርስ የገንዘብ ድጋፍ ነው እና ጉባኤው ሲጠናቀቅ ስምምነት ላይ መድረስ ከተቻለ ገንዘቡ እንዴት እና መቼ ነው ለታዳጊ ሀገራት የሚደርሰው? ይህንን ድጋፍ ለማግኘትስ ከታዳጊ ሀገራት ምን ይጠበቃል?
በዋነኝነት እንግዲህ የአፍሪካ አገራቶች ናቸው በዋነኝነት 1.3 ትሪሊየን ብር ያስፈልጋል። በተለይ ደግሞ እስከ 2030 ባለው ጊዜ ውስጥ በየአመቱ 1.3 ትሪሊየን ያስፈልጋል። ያንን ገንዘብ ደግሞ ያው ይሄ ስምምነት ላይ ይደረሳል ማለት አይደለም፣ ግን የአፍሪካ ጠይቃለች። ሌሎች ያደጉት ሀገራት ይሄን ያህል ነው የሚለውን ቁጥር እስካሁን አልተናገሩም። ሆኖም ግን ስምምነት ላይ ከተደረሰ ያው አብዛኛው ነገር ምንድነው የሆነው የተለያዩ የፋይናንስ ማዕቀፎች አሉ ላይክ እንደ ግሪን ክላይሜት ፈንድ ምንላቸው በነዛ ውስጥ አልፎ ፋይናንሱ ያው ለታዳጊ ሀገራት ይሄዳል ማለት ነው። በተለይ ደግሞ ያው ታዳጊ ሀገራቶች ምን ማድረግ አለባቸው ላልሽ ጥያቄ ደግሞ ያው ራሳቸው ማዘጋጀት አለባቸው። በተለይ ደግሞ ድጋፍ ሊያገኙ የሚችሉ ሐሳቦችን ወይም ደግሞ ፕሮጀክቶችን በመቅረጽ እነዚህ ነገሮችን ራሳቸው ማዘጋጀት መቻል አለባቸው። ሶ ይሄኛው ስምምነት ለየት የሚያደርገው ምንድነው? በፊት ከነበረው 100 ቢሊዮን ብለን ከተስማማንበት ለየት የሚያደርገው ትንሽ ኢንዲኬት የሚቀመጡ ሐሳቦች አሉ። ሶ ይሄን ያህል ፐርሰንት ለአዳፕቴሽን ይሄዳል፣ ይሄን ያህል ፐርሰንት ለሚቲጌሽን ለሎስ ኤንድ ዳሜጅ የሚሉ ዘርዘር ያሉ ጉዳዮች ይቀመጥበታል በዚህኛው ጎል ላይ። ሶ በዛ መሰረት አገራቶች ራሳቸው ማዘጋጀትና ያንን ፋይናንስ እንዴት አክሰስ ማድረግ እንደሚችሉ ትልቅ ስራ መስራት አለባቸው፣ በተለይ ታዳጊ ሀገራት ማለት ነው።
ሌላው በዚህ ጉባኤ ላይ ደግሞ ትልቅ ጉዳይ የሆነው የዓለም ሙቀት ጉዳይ ነው። በተለይ ከፓሪሱ ስምምነት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ ከተወሰነው ስምምነት ወዲህ እዛ ግብ የሚያደርሱ እንቅስቃሴዎች እምብዛም አይታዩም እና ያንን ግብ ማሳካት ላይቻልም ይችላል የሚሉ አስተያየቶች እየወጡ ነው። በዚህ ዙሪያ የተደረጉ ድርድሮች ምን ውጤት እያሳዩ ነው?
ይሄኛውም አንደኛው በጣም ትኩረት ተሰጥቶ ውይይት እየተደረገበት ያለ ሐሳብ ነው። በተለይ ዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ማውረድ አለብን የሚለው በተለይ ባለፈው ዓመት ላይ ዱባይ ላይ በተካሄደው ስብሰባ ላይ አገራቶች ያለፉትን አምስት ዓመታት አሰስ አድርገው ያሳየው ውጤት ምንድን ነው? ወደዛ መንገዱ ላይ ነን፣ ግን ይሄንበት ያለው ፍጥነት በጣም ቀስ ያለና ወደዛ ሊያደርሰን ይችላል የሚባል አይደለም። ስለዚህ ሁሉም ሀገራቶች ኮሚትመንታቸው መጨመር አለባቸው የሚል ያው ግሎባል ስቶክቴክ በሚለው አጀንዳ አይተም ላይ ሀገራቶች የተስማሙበት ነገር አለ። ስቲል ግን ወደዛ ሊያደርሰን የሚችልበት ሌቭል በጣም አነስተኛ ነው። ሶ ኦፍ ኮርስ ታዳጊ ሀገራት ያላቸው የካርበን ኮንትሪቢዩሽን ወይም ደግሞ ለዓለም የሙቀት መጨመር አነስተኛ ቢሆንም ሌሎች ሀገራቶችን ግን ያው ይሄ መልቲላተራል ፕሮሰስ እንደመሆኑ መጠን ላይ ጫና ማሳደር አለባቸው። በተለይ በጣም የብዙ ካርበን ከፍተኛ የካርበን ልቀት የሚለቁ ሀገራቶች እንደነ ቻይና፣ አሜሪካ፣ ህንድ ያሉ ሀገራቶች በጣም ትልቅ ጫና ማስቀመጥ አለባቸው የሚል ሀሳብ አለ ማለት ነው።
የተከበራችሁ አድማጮችና ተመልካቾቻችን ከአቶ ያሬድ አበራ ጋር ያደረግነው ቆይታ ይህ ብቻ አይደለም። ቀሪውንና ሙሉን በዌብሳይታችንና በተለያዩ የማህበራዊ መገናኛ ገጾቻችን ላይ ታገኙታላችሁ። ለዛሬ ያዝነው የጋቢና መሰናዶ ይህን ይመስል ነበር። በሚቀጥለው ሳምንት ተማሪዎች በዓለም ዙሪያ ከፍተኛ ተቀባይነት ባላቸው ዩኒቨርሲቲዎች ውስጥ የተቀላቀሉ ስኬታቸውን ያካፍሉናል፣ ልምዳቸውንም ያጋሩናል። በእነዚህና በሌሎች ጉዳዮች ላይ ሐሳባችሁን ለማጋራት በፌስቡክ ገጻችን @voaamharic እንዲሁም በትዊተር ወይም አሁን ኤክስ በሚባለው #voaamharic ላይ ልታደርሱን ትችላላችሁ። በሌላ ዝግጅት የሚቀጥለው ሳምንት እስከምንገናኝ ሰላም ሁኑ።